አቶ ታምራት እንግዲህ እንደገለጹልኝ ራሱ ኢህአደግ በትንቅንቅ ውስጥ ነው ያለው። እንግዲህ በዚህ በአዲስ አስተሳሰብ ብልጭታና በአሮጌው አካሄድና አስተሳሰብ መካከል ያለ ትግል ውስጥ ነው፣ ቀውስ ውስጥ ነው ያለው እርሶ እንደሚገልጹት። ለመሆኑ በዚህ ውስጥ ከትግሉ ከዚህ ከተያዘው መንገድ ውጪ፣ ከለውጥ ውጪ፣ ከህገ መንግስታዊውና ከህጋዊው አካሄድ ውጪ ስልጣንን የመቆጣጠር ስጋት ያለ ይመስልዎታል? በሀገሪቱ ውስጥ በሁከትም ይሁን በመፈንቅለ መንግስት መንገድ
ከጥያቄ ውጪ አላረግም። ባለፈው ጊዜ በአንድ ቃለ መጠይቅ በሌላ ሬዲዮ በአንድ ሬዲዮ ቃለ መጠይቅ ከኤስቢኤስ ጋር ባደረግኩት ቃለ መጠይቅ ገና የአስቸኳይ ጊዜ አዋጁ ሳይታወጅ በፊት ምን ሁኔታዎች ሊመጡ ይችሉ ይመስልሃል ብሎ ጠየቀኝ እና የሚታየኝ ሁለት ሁኔታዎች ነው። ወይ ኢህአዴግ ልብ ገዝቶ ሁኔታዎችን ተረድቶ የለም ይሄን ነገር መለወጥ አለብን ይል ይሆናል፣ አንዱ ሁኔታ ይሄ ነው። ነገር ግን ሌላም ሁኔታ አለ። አንድ አይነት የወታደራዊ አስተዳደር ሊመጣ ይችላል። ወታደራዊ የሆነ አምባገነንነት፣ ወታደራዊ የሆነ አስተዳደር ሊመጣ ይችል ይመስለኛል በሚል ምክንያቱንም ገልጬ ነበር ሊመጣ የሚችልበትን። ይሄ በሆነ በቀናት ጊዜ ውስጥ በሁለተኛው ቀን ነው ወይ በሶስተኛው ቀን የአስቸኳይ ጊዜ አዋጅ ታወጀ። እኔ እንደሚገባኝ የአስቸኳይ ጊዜ አዋጁ ወታደራዊ አስተዳደር ነው። ሌላ ስም ቢሰጠው ኮማንድ ፖስት ከሚለው ስም ጀምሮ ወታደራዊ ነው። ለጠቅላይ ሚኒስትሩ ተጠሪ ነው ተብሎ ሲቪል ጠቅላይ ሚኒስትር የሚመራው መሆኑ ቢገለጥም አንዳንድ ሌሎች አንድ ሁለት ሰዎች ናቸው መሰለኝ ሌሎች ቢኖሩም፣ ነገር ግን በባህሪው ወታደራዊ፣ በአሰራሩም ወታደራዊ፣
በተወሰነ ደረጃ ህገ መንግስቱን ያቋረጠ አስተዳደር ነው።
ህገ መንግስቱን ሽሯል። የሚሊተሪውና የደህንነቱ የበላይነት ያለበት ነው። ሚሊተሪው፣ ደህንነቱ፣ ፖሊሱ ናቸው እዛ ውስጥ ዋና ኃይል ያላቸው። ከህገ መንግስታዊው አሰራር ያለው ህገ መንግስት እና ከሌሎች ከሲቪላዊ ከሆነ አስተዳደር ውጪ ኢኮኖሚውንም ፖለቲካውንም ጸጥታውንም ሁሉንም ተቆጣጥሯል። በነገራችን ላይ ኢኮኖሚው ሳይቀር ተቆጣጥሮት መሬት ሳይቀር ተቆጣጥሮ ነው የሚያሰር። ስለዚህ በተግባር ወታደራዊ ነው ይሄ አስተዳደር። አሁን ይሄ አስተዳደር እንዴት ይቀጥላል ሌላው ጥያቄ ነው። ጠቅላይ ሚኒስትር አብይንም የሚጠብቃቸው ኢንፋክት የመጀመሪያው ጥያቄ እሱ ነው። ይህንን አስቸኳይ ጊዜ አዋጅ ማፍረስ እና ማሻር አለባቸው። ተገቢ ባልሆነ መንገድም ቢሆን ምክር ቤቱ አጽድቆታል ይህንን አዋጅ። ስለዚህ አሁን ማድረግ የሚችሉት ዶክተር አብይ እሳቸውና ካቢኔያቸውን አሳምነው በካቢኔያቸው አማካኝነት ካቢኔያቸውን የሚወክሉት እሳቸው ናቸው፣ ምክር ቤቱ እንደገና ይህንን ጉዳይ እንዲያየውና እንዲሽረው ማድረግ አለባቸው። ከዚህ በኋላ እንዲህ አይነት ሁኔታ ሊመጣ ይችላል የኔ ዝግ አይመስለኝም። ሁኔታዎች እርግጥ ተስፋ አለኝ ወደዛ እንደማይሄዱ እንዳይሄድ ምኞትም አለኝ።
እዚህ ጋር አንዲት ነገር ትንሽ ግልጽ ላድርግና፣ አቶ ተምራት የአስቸኳይ ጊዜ አዋጅ በተወሰነ ደረጃ ህጋዊ ይመስላል። ህገ መንግስቱን ተንተርሶ ለህዝብ ተወካዮች ምክር ቤት ቀርቦ የህዝብ ተወካዮች ምክር ቤት አጽድቆት የሚያልፍ ነገር ነውና ህጋዊ ይመስላል። አንድ ጀነራል፣ የተወሰኑ ጀነራሎች፣ የተወሰኑ ወታደሮች ተነስተው ቤተ መንግስቱን ተቆጣጥረው ጠቅላይ ሚኒስትሩንና ሌሎችንም በቁጥጥር ስር አውለው ወይም አባረው ከዛ የመያዝስ አይነት ስጋት፣ የኃይል ወታደራዊ ኩዴታ የማካሄድ ስጋት አለ?
እሱ ነው እንግዲህ። አዎ እውነትህን ነው። ይሄኛው ህጋዊ የሚመስል ሽፋን ተሰጥቶታል በህገ መንግስት ቀርቦ በምናምን። ያው እሱ ራሱ ህገ ወጥነት ያለው መሆኑ ሌላ ጥያቄ ቢሆንም ህጋዊ ሽፋን ተሰጥቶታል። በቀጥታ በሚመጣ ወታደራዊ የሆነ ጣልቃ ገብነት ሁኔታዎች በጣም አደብዝዘውታል ያንን ሁኔታ። ቀደም ሲል እንደዛ አይነት ሁኔታ የነበረበት ነበረ፣ አሁን ያደበዘዙት ይመስላል። ከጥቂት ጊዜ በኋላ ደግሞ ዶክተር አብይ ቦታቸውን ይዘው ምን እንደሚሰሩ ግልጽ ካረጉ እና ጥቂት ሳምንታት ቢበዛ ጥቂት ወራት በኋላ ምን ሊሆን እንደሚችል ማወቅ የምንችል ይመስለኛል። ካሁኑ ትንሽ ያስቸግራል ለመናገር። ግን በምን ላይ ይወሰናል ይሄ ጉዳይ እንደገና በተለይ ደግሞ በህወሓት አስተሳሰብ ላይ ይመሰረት ይመስለኛል። ምክንያቱም አሁን ወታደሩን፣ ደህንነቱን የተቆጣጠሩት እነሱ ስለሆኑ በእነሱ ሁኔታ ላይ በእነሱ ዲስፖዚሽን ላይ ይመሰረታል። ግን ይመጣል ወይም አይመጣም ለማለት ጥቂት ሳምንታትን ማየት ያለብኝ ይመስለኛል። ከአሁኑ ኮሚት ባላረግ መርጣል።
ቅድም ሲነግሩኝ መፈረካከስ ከጀመረ ፓርቲው ህወሓትንም ቢሆን የትግራይ ህዝብም ቢሆን አያድነውም ብለውኝ ነበር እና ህወሓት የትግራይ ህዝብ ነው፣ የትግራይ ህዝብ ህወሓት ነው የሚል እምነት አለዎት? ከልምዶም ይሁን ከአስተሳሰብ ከግምት
ኢህአዴግ ውስጥ በነበርኩበት ጊዜ እንደዛ አይነት እምነት ነበረኝ። በኋላ ግን ነገሮችን ከተረዳው በኋላ ቅድም እንዳነሳሁት ህወሓትና የትግራይ ህዝብ አንድ አይደሉም፣ አሁን ያለኝ አመለካከት አንድ አይደሉም ነው። እርግጥ ነው ህወሓት ሁልጊዜ ህወሓትና የትግራይ ህዝብ አንድ እንደሆኑ አድርጎ ለማሳየት ነው የሚሞክረው። ብዙ ጊዜ የምናየው ምንድን ነው፣ ከስብሰባዎች በኋላ ስብሰባ ይሰበሰባል። ስብሰባ በሚሰበሰብበት ጊዜ የሚያነሱት አንዱና ሁልጊዜ እየደጋገሙ የሚያነሱት ነገር ልጆች በትግል ውስጥ ተሰውተዋል፣ ደምተዋል፣ ያንተ ልጆች ናቸው የሚሉ ጉዳዮችን ነው። እውነት ነው፣ የተሰውት የእሱ ልጆች ናቸው፣ የሞቱት የህዝቡ ልጆች ናቸው፣ ምንም ጥያቄ የለውም። ነገር ግን ያ ህወሓትንና ህዝቡን አንድ እንዲሆን ማህተም የሚሰጥ አድርጌ አላየው። በተለይ ደግሞ ህወሓት ስልጣን ከያዘ በኋላ እኔ አንድ ነገር የምለው ነገር አለ። ምናልባት ለአንዳንዶች አይጥም ይሆናል ይሄ አባባል፣ ግን የትግራይን ህዝብ ነው ያውቃለሁ። በዛ ትግል ውስጥ በነበርንበት ጊዜ በተለይ ደግሞ ተራውን ድሃውን ህዝብ አውቀዋለሁ። አርሶ አደሩን፣ ገበሬውን፣ በከተማ የሚኖረውን ድሃ፣ ብዙዎቹን ቦታዎች አይቻለሁ። ህዝቡን አውቃለሁ ብዬ አምናለሁ። እስከማውቀው ድረስ ሁለት ነገሮች አሉ እውነት የሆነው። አንደኛው እውነት የሆነው ነገር ቲፒኤልኤፍ ወይም ኢህአዴግ በሚያደርጋቸው ነገሮች አብዛኛው የትግራይ ህዝብ ተጠቅመዋል ብዬ አላምንም። አልተጠቀመም አብዛኛው የትግራይ ህዝብ። ይሄንን በደንብ ኳሊፋይ ማድረግ ፈልጋለሁ። አብዛኛው የትግራይ ህዝብ በምልበት ጊዜ አርሶ አደሩ፣ ገበሬው፣ ደሃው፣ ታች ያለው ሰርቶ አደሩ፣ በከተማም ውስጥ ያለው ሰርቶ የሚበላው የመሳሰለው፣ ኢቭን ሌላው ቀርቶ በመንግስት ስራ ውስጥ ያለውም ከጥቂቶቹ በስተቀር ይሄ ህዝብ አልተጠቀመም። ከዚህ ስርዓት ተጠቃሚ አይደለም። አሁንም በድህነት ውስጥ ነው የሚኖረው። ተጠቃሚ የሆኑት የትግራይ ተወላጆች እነማን ናቸው? በህወሓት ዙሪያ ሆነው ወይም በኢህአዴግ ዙሪያ ሆነው ያንን የፖለቲካ ስልጣን እየተጠቀሙ የተለያዩ ፕሪቪሌጅ ምንድን ነው
ጥቅሞች
ጥቅማ ጥቅሞችን ወይም ደግሞ ልዩ ሁኔታዎችን እያገኙ በመንግስት አሰራር ውስጥ ማለት ነው። ለምሳሌ በባንክ ብድር ይሁን በጉምሩክ አሰራር ይሁን መንግስት መስሪያ ቤቶች በሚሰጣቸው ፕሪቪሌጅ ጥቅማ ጥቅሞች አማካይነት በተለያየ መንገድ ሀብታም ሆነው አብዛኛውን ጊዜም ባልተጠበቀ ሁኔታ በማይታመን ሁኔታ ሀብት አካብተው የኢኮኖሚ ጥገኝነት ባለበት መንገድ ሀብታም የሆኑና ያለፈላቸውን አይደለም ማለት ነው። እነዚህ አዲሱ የገዢ መደብ የራሱ የሆነውን አጋዥና መሰረት የሆነውን መደብ አዲስ መደብ ለመፍጠር ባደረገው እንቅስቃሴ ባለፉት 27 ዓመታት በተለይም ደግሞ ባለፉት 15 ዓመታት የተፈጠሩ አዲስ ገዢ መደብ አባላት ናቸው እነዚህ። እኔም ማነሳ ያለሁት እነኛ እንደሆቹ እነሱ አልተጠቀሙም ባይ ነኝ። እነዚህኞቹ የተጠቀሙ ናቸው፣ ግልጽ ነው። አንዱ ይሄ ነው። ሁለተኛው የታዘብኩት ነገር የትግራይ ህዝብ ፍርሃት፣ አሁን በተለይ የህዝቡ እንቅስቃሴ በጣም እየሰፋ በመጣበት ጊዜ ፍርሃት እያደረበት መጥቷል እንጂ ከዚህ በተጨማሪ የህወሓት መሪዎችም ራሳቸው ሄደው ያስፈራሩታል እንጂ በህወሓት ላይ የራሱ ጥያቄ አለ፣ ብዙ ጥያቄዎች አሉ። ለምሳሌ የህወሓት መሪዎች ከዚህ ከማዕከላዊ መንግስትም ያሉት የህወሓት መሪዎች ሆኑ እዛው ክልል ውስጥ ያሉት የህወሓት መሪዎች ህዝብ ሰብስበው በተለይ ወደ ታች ወረድ ብለው ወደ ወረዳዎች እና ወደ ገበሬው ሄደው ህዝብ ሰብስበው ለብቻቸው በሚያነጋግሩበት ጊዜ ልክ ልካቸውን ነግረው ነው የሚልኳቸው። እምልህ እስከ መጨረሻው ይሄ በሌላው የኢትዮጵያ ክፍል ባለፉት 2-3 ዓመታት የምናየው አይነት ህዝብ ተሰብስቦ መሪዎቹን በግልጽ እንደሚናገረው አይነት ብቻ ሳይሆን ከዛም በላይ ልክ ልካቸውን ነው ነግረው የሚለቋቸው። ክዳችሁናል፣ እናንተ የድሮዎቹ አይደላችሁም፣ ለራሳችሁ ምቾት ነው የኖራችሁት እያሉ ይነግሯቸዋል። ገበሬዎቹ እናመጣለን ያላችሁትን ነገር አላመጣችሁልንም እያሉ ይነግሯቸዋል። ከዚህም በላይ ከሌሎቹ የኢትዮጵያ ህዝቦች ጋር አጋጭታችሁናል፣ እያጋጫችሁን ነው ብለው ይናገሯቸዋል በግልጽ። በትግራይ ውስጥም አፈና አለ። ነገር ግን አሁን የትግራይ ህዝብ ከሌሎቹ አሁን ካለው እንቅስቃሴ ጋር እንዳይነሳ ያደረገው ምክንያት ፍርሃት ነው። ፍርሃቱ ደግሞ የመጣው አንደኛ በህወሓት መሪዎች ምክንያት የተነሳ ነው። ሁለተኛ እሱ ግን ብቻ አይደለም። ሁለተኛ ግን ከሌሎቹ ህዝብ ከህዝብ ውስጥ ከሌሎች አካባቢዎች ጽንፈኛ ከሆኑ አካባቢዎች ይሄ ከየትም ሊመጣ ይችላል። አማራ ብሔረሰብ፣ ኦሮሞ ብሔረሰብ፣ ከየትም ጽንፈኛ የሆኑ ሰዎች በትግራይ ህዝብ ላይ በሚሰጡት የጅምላ የደፈና አስተሳሰብና አስተያየት የተነሳ ይሄ ፍርሃት አላቸው። ይህንን በግልጽ መናገር ያስፈልጋል። ይህንን ደግሞ ማስወገድ ያስፈልግ ይመስለኛል። የህዝብ ለህዝብ አንድነትን ለመፍጠር ይህንን ማስወገድ ያስፈልጋል። አሁን ወደ ጥያቄህ ልምጣና ህወሓትን የትግራይ ህዝብ ቢሆን ሊያድነው አይችልም ያልኩባቸው ምክንያቶች እነዚህ ናቸው። የመጨረሻው መጨረሻ በሚመጣበት ጊዜ ህዝቡ ራሱ ከሌላው የኢትዮጵያ ህዝብ ጋር አለያያችሁን ብሎ መቆሙ አይቀርም። የትግራይ ህዝብ ኢትዮጵያዊነትን የሚክድ ህዝብ አይደለም። ተራው ህዝብ፣ ቅድም ስለው የነበረው ህዝብ፣ ይሄ መሪውና ጥቅማ ጥቅም ውስጥ ያለውን ማለት አይደለም። አሁንም እንደገና ኢትዮጵያዊነትን የሚክድ ኢትዮጵያዊ አይደለሁም የሚል ህዝብ አይደለም። ከሌላው ህዝብ ጋር ተጋምዶ በብዙ ታሪካዊ የደም ትስስሮች ውስጥ ያለፈ ህዝብ ነው። በታሪክ፣ በደም፣ በማህበራዊ፣ በብዙ መንገዶች ይሄንን በቀላሉ መቁረጥ የህወሓት መሪዎችም ቢሆን አይችሉም። የሚያስቡ ከሆነም ባያስቡት ይሻላቸው ይመስለኝ። ስለዚህ ድርጅቱ የሚፈራርስ ከሆነ የሚበታተን ከሆነ የትግራይ ህዝብ ማያድናቸውም። ምክንያቱም ድርጅት ቢፈርስ የትግራይ ህዝብ ህዝብ ነው ይኖራል እኮ። ድርጅቱ ግን እንዲፈርስ የሚያደርገው የራሱ የሆነ ዳያሌክቲካዊ ሂደት አለ። ቅድም ያነሳሁት መጀመሪያ ቀደም ሲል ያነሳሁት በራሱ ውስጥ ተከልሎ የኖረ በራሱ የፖለቲካ መስመር የርዕዮተ ዓለም ተከልሎ ከውጪ ምንም አይነት ኤነርጂ እንዳይገባበት ያደረገ ድርጅት ነው። የራሱ የነበረውን ኤነርጂ ደግሞ ጨርሷል። በቃ ጨርሶ ኤነርጂው አልቆ አዲስ ሐሳብ የለም፣ አዲስ አስተሳሰብ የለም፣ አዲስ መስመር የለም። ያው የሚታየው ነው። ሁልጊዜ የሚባለው ነገር ተደጋጋሚ ነው፣ ተመሳሳይ ነው። ኪራይ ሰብሳቢ፣ አስተዳደራዊ በደል ምናምን ነው። ስለዚህ ከውስጥ የራሱ ድርጅቱ የነበረውን ኤነርጂ ጨርሶ ከውጭ ደግሞ ሌላ አስተሳሰብ፣ ሰውም ራሱ ከውጭ አስተሳሰብ ጋር ተገናኝቶ ሌላ ኤነርጂ፣ አዲስ ኤነርጂ እንዳይገባ እና ድርጅቱን እንዳያድስ ከልለውታል። ኢንሱሌትድ ሆኗል። ሌላ እንዳይገባበት ራሱን ከልሎ ራሱን አጥሮ የኖረ ድርጅት ነው። ምንም አይነት ኃይል ደግሞ ድርጅት ብቻ ሳይሆን ማንም ሰውም ቢሆን አገርም ቢሆን ራሱን አጥሮ የኖረ ከሆነ ይሄ ህግ ነው፣ ይሞታል፣ ይፈረካል። ነገር ግን ህወሓት በዚህ አይነት እየሞተ በሚሄድበት ጊዜ ህዝቡ ግን ይኖራል። ህዝቡ እንደ ህዝብ ይኖራል። ምን ይሆናል? ይሰቃያል፣ ግን ይኖራል። ስለዚህ ነው የማያድነው።
የቀድሞ ጠቅላይ ሚኒስትር ታምራት ላይኔ፣ ለመሆኑ ስሜቶ፣ መንፈሶ ዛሬ እንዴት ነው? ታምራት ላይኔ ሰላም ነው ከራሱ ጋር?
ታምራት ላይኔ በጣም የሚገርምህ ሰለሞን፣ ከመቼውም ጊዜ በላይ በጣም በጣም ሰላም ነው። ከራሱ ጋር ሰላም ፈጥሯል። ከራሱ ጋር ሰላም የፈጠረበት ምክንያት ደግሞ ሁለት ነው። አንደኛ እግዚአብሔርን አወቀ። ኢየሱስ ክርስቶስ የሚባለውን አምላክ አወቀ። እሱ ህይወቱን ለወጠው እስር ቤት እያለ ገና የዛሬ 15 ዓመት ገደማ መሆኑ ነው። አሁን 16 ዓመት ያ አዲስ ህይወት ሰጠው። እግዚአብሔርን ከማያውቅበት እግዚአብሔርን ወደሚያውቅበት ህይወት ተሸጋገረ። አንድ ሁለተኛ የዛሬው ታምራት ያለፉትን አመታት ከእስር ቤት ጊዜ ጀምሮ በነበርኩበት ጊዜ ነው ሂደቶችን በሙሉ መርምሮ ትክክል የሆነውን ያልሆነውን የተሳሳተውን ያልተሳሳተውን ሁሉ አይቶ ይቅርታ የሚያሰኘውን ይቅር ብሎ ገና እስር ቤት እያለ በግለሰቦችም ደረጃ ይቅር ብሎ ህይወቱን በይቅርታ የለወጠ ሰው ነው። ከእግዚአብሔር ጋር ታርቋል። ከራሱም ጋር ታርቋል። ሆፕፉሊ ተስፋ አለኝ። የኢትዮጵያ ህዝብም ቢሆን ይሄንን ተረድቶኛል ብዬ አምናለሁ። እንደ በነበርኩባቸው 5 ዓመታት በመንግስት እንትን ውስጥ
ኃላፊነት
ስራቸው ውስጥ እንደ ኢህአዴግ እንደ አካል እንደ ቡድን ለተደረጉት ነገሮች ሁሉ በእነኛ 5 ዓመታት ተጠያቂ መሆኔን አውቃለሁ። ለዛም ይቅርታ ጠይቄያለሁ። ከዚህ በፊትም አሁንም ጠይቃለሁ፣ ሁልጊዜም ጠይቃለሁ። ምንም ችግር የለብኝም እኔ ይቅርታ በመጠየቅ። ያላረኳቸው ያልሰራኋቸው ማላውቃቸው ነገሮች ብዙ የተባሉ ነገሮች አሉ። እንደው በግለሰብም የሚጠሉኝ ሰዎች አሉ። የሚጠሉኝንም ቢሆን እኔ አልጠላም፣ ይቅር እላለሁ፣ እወዳቸዋለሁ። ከፖለቲካ መስመርም አንጻር ከግል ሰብዕናዬም አንጻር ብዙ ተምሬ ብዙ ነገር ተለውጦ ህይወቴ አዲስ መንገድ ላይ ነው ያለው። ለሀገሬ ደግሞ አዲስ ነገር እየተመኘው እየጸለይኩ ነው ያለሁት። እውነቴን ነው የምልህ፣ በጣም ተስፋ አለኝ ለኢትዮጵያ፣ በጣም ተስፋ አለኝ። በዚህ ሁሉ መስቀልቅል ውስጥ፣ በዚህ ሁሉ ቀውስና ዲስኦርደር ውስጥ አዲስ ነገር ይመጣል ብዬ በጣም ተስፋ አደርጋለሁ። ከሁሉም ደግሞ በላይ ተስፋ ማደርግበት ዋናው ምክንያት እግዚአብሔርን ስለማመን በዚህ ውስጥ ነው ያለሁት።
አቶ ታምራት፣ መቼም ስደውል ስለ አዲሱ ጠቅላይ ሚኒስትር ትንሽ ሐሳብ እንዲያካፍሉኝ፣ ስለ እርሶም ልምድ ትንሽ እንዲያካፍሉ፣ ወደ አዲሱ ጠቅላይ ሚኒስትርም ወደ ሰውም እንደው ረጨት የሚያረጉት ነገር ካለ ለመጠየቅ እንደው ለአንድ ለአስር ለአስራ አምስት ደቂቃ ላናግሮት በሚል ነበረ። ከአንድ ሰዓት በላይ ነው አሁን የተወያየ ነው። ይህንን ያህል ጊዜም ቆይተን የመነጋገሪያ የሚባሉ ነጥቦች ናቸው እንጂ የተነሱት አንኳር አንኳር የሚባሉ ነጥቦች ናቸው እንጂ የተነሱት በእውነቱ መናገር ብንቀጥል የሚቆም አይመስለኝም። ወደፊት እያነሳን ዝርዝር ጉዳዮችን እርስዎ ያነሷቸው የጠቃቀሷቸው፣ ስለ ግል ሕይወቶም ስለ ስራውም በችግርም ደረጃ በሌሎችም ሁኔታዎች ያነሷቸው ነገሮች አሉ። ዘርዘር እያደረግን እንደዚሁ መነጋገራችንን እንቀጥላለን። ለሰውም ትምህርት ነው፣ ማወቅ ለሚፈልግም ሰው ደግሞ ጥሩ እድል መክፈት ነው የሚመስለኝ። በእውነቱ ለሰጡኝ ጊዜ፣ ለማብራሪያው በአድማጮቻችን ስም እጅግ በጣም አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር ደህና እምሹ።
እኔም በጣም አመሰግናለሁ ወንድሜ ሰለሞን። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክህ። የቪኦኤ ሰራተኞችም በሙሉ እግዚአብሔር ይባርካችሁ፣ በርቱ። አዲስ ባህል፣ አዲስ አስተሳሰብ፣ በመከባበር፣ በይቅርታ፣ በፍቅር፣ በሰላም፣ በልበ ሰፊነት፣ በቻይነት እና በሰለጠነ ሁኔታ የሚፈጠርን አዲስን ትውልድ ህዝብ እና የምትፈጠርን አገር ለማየት በጣም እጓጓለሁ። ይህም ይመጣል ብዬ አምናለሁኝ። በዚህ ሁሉ ማድረግ የምችለውን ነገር ለማድረግም ፈቃደኛ ነኝ። በተለይ አዲሱ ትውልድ ላይ በጣም ልብ አለኝ እና አመሰግናለሁ። በማንኛውም ጊዜ እንዳልከው ለመወያየት በምንም ጉዳይ ላይ ቢሆን ለመወያየት እኔ ፈቃደኛ ነኝ። እግዚአብሔር ይባርክ።
አሜን። እግዚአብሔር ይስጥልኝ። ደህና እምሽ።